ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.org በቀጥታ መከታተል ይቻላል።
ጤነስልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥር 21 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ጥር 21 ቀን 423 ቀናት አለፋቸው።
ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
በየቤቱ ያለ ጥንስስ ጋን ይፈነቅላል በሚል ርዕስ የቀረበውን የዕለቱን አተታ ከዜናው በማስከተል እናቀርባለን። ከዚያም አምሮ በለጠ ከአዲስ አበባ የላኩልንን ጽሑፍ በመጨረሻም የወያኔ የቁጩ ፌዴራሊዝምና የክልል ትርክት በሚል ርዕስ የቀረበውን ትንታኔ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በትግራይ የወያኔ ቡድን ልዩ ኃይልን ተቀላቅለው ከመቀሌ እስከ ቆላ ተምቤን ሲዋጉና ሲያዋጉ የነበሩ 18 ከፍተኛ መኮንኖች በአካባቢው በተደረገ አሰሳ በቁጥጥር ስር መዋላቸውን የመከላከያ ቃል አቀባይ ረቡዕ ጥር 19 ቀን ማምሻ ላይ አስታውቋል። 18ቱ ከፍተኛ መኮንኖች በቁጥጥር ስር የዋሉት የሰራዊቱና የፌደራል ፖሊስ ተቋማት በቅንጅት ባካሄዱት አሰሳ መሆኑ የተገለጸ ሲሆን ከመካከላቸው የሙሉ ኮሎኔልና የሌተናል ኮሎኔል ማዕረግ ያላቸው እንዲሁም የፖሊስ ኮማንደሮች የሆኑ እንደሚገኙባቸውም ተነግሯል። በሌሎች የወያኔ ቡድን ያመራራ ባላትና ወታደራዊ መሪዎች ላይ የሚደረገው አሰሳ ተጠናክሮ የቀጠለ መሆኑን ቃል አቀባዩ አስታውቋል። በሌላ ዜና በትግራይ የሚካሄደው የሰብአዊ እርዳታ መጠንና አሰጣጥን አስመልክቶ በተለያዩ ክፍሎች የሚሰጡት የተምታቱ መረጃዎች ግርታን እየፈጠሩ መሆኑ በገሃድ እየታየ ነው። የዓለም አቀፍ የሰብአዊ እርዳታ ተቋሞች በትግራይ ድጋፍ የሚያስፈልጋቸውን ዜጎች ቁጥር 4.5 ሚሊዮን መድረሱን በተደጋጋሚ እየገለጹ ሲሆን ከረጆች እርዳታ ለማሰባሰብ ቁጥሩን እያጋነኑት ነው የሚለው የኢትዮጵያ የአደጋ ስጋት ዝግጁነት ኮሚሽን በአሁን ወቅት በትግራይ እርዳታ የሚፈልገው ዜጋ ቁጥር 2.5 ሚሊዮን የሚሆን ነው ይላል። ከጦርነቱ በፊት በትግራይ 1.8 ሚሊዮን በሴፍቲኔት ፕሮግራም ሲረዳ መቆየቱን ኮሚሽኑ አስታውቆ ጦርነቱ የተጀመረው በሰብል ስብሰባ ወቅት በመሆኑና አንዳንዱም በጦርነቱ በቀጥታ በመጠቃቱ ወደ 700 ሺህ የሚደርስ ዜጋ በተጨማሪ እርዳታ የሚያስፈልገው ሆኗል ብሏል። ወደ ትግራይ እርዳታ በማድረስ ላይ መሆኑን የሚገልጸው ተቋም በትግራይ እርዳታ አይደርስም የሚሉ ክፍሎች የፖለቲካ ትርፍ ለማግኘት የሚያደርጉት ነው እንጂ ዑነትነት እንደሌለው እየገለጸም ይገኛል። በሌላ በኩል ደግሞ የትግራይ ግዛት አስተዳደር በትግራይ ያለው ችግር ከፍተኛ መሆኑን ጠቅሶ ማንኛውም ኢትዮጵያዊ እርዳታቸውን እንዲዘረጋም ጥሪ አድርጓል። በተለያዩ ቦታዎች የተበታተኑትና በቁጥጥር ስር ያሉ የወያኔ ልዩ ኃይል አባሎች እርዳታው ወደ ተፈላጊ ቦታ እንዳይሄድ ጥቃት እየፈጸሙ መሆናቸው በአገዛዙ ባለስልጣኖች በኩል እየተነገረ ሲሆን፣ በሌላ በኩል የወያኔ ደጋፊ ናቸው የተባሉ የእርዳታ ሰጪ ድርጅቶች ደግሞ እርዳታቸውን ለማድረስ በትግራይ ውስጥ ከወታደራዊ አጀብ ውጪ በነጻ መንቀሳቀስን እንደ ቅድመ ሁኔታ እየተጠቀሙ ነው ተብሏል። ለማንኛውም በተለያዩ የትግራይ ክፍሎች ላለው ትክክለኛ ሁኔታ የተጣራ ዜና ማግኘት አልተቻለም። በሌላ ዜና ከጥቂት የተባበሩት መንግስታት ድርጅት ፖፑሌሽን ፈንድ የተባለው ተቋም ባሰራጨው ዘገባ እስከ ጥር 17 ቀን ድረስ በጦርነቱ ምክንያት ወደ ሱዳን የገቡ የኢትዮጵያን ስደተኞች ቁጥር 60224 መሆኑን አስታውቆ ከነዚህ ውስጥ 15056 ሴቶችና ልጃገረዶች እንዲሁም 1365 ነፍሰጡር ሴቶች መሆናቸውን በጥናት ደርሼበታለሁ ብሏል። 301 ሴቶች ያስገድዶ መድፈር ወንጀል የተፈጸመባቸው ሲሆን 500 ሴቶች ደግሞ በቅርቡ እንደሚወልዱ ይጠበቃልም ብሏል። ኢትዮጵያ በፈረንጆቹ በ2020 ዓመት ለ64 ቀናት ኢንተርኔት በማቋረጧ በአገልግሎት ልታገኝ የምትችለው 113.3 ሚሊዮን ዶላር ያጣች መሆኗን የሀገራትን የኢንተርኔት ፍሰት የሚከታተለው ኔት ብሎክ የተባለው ተቋምና ለኢንተርኔት መብት ቆም ያለው የሚለው ዘኢንተርኔት ሶሳይቲ የተባለው መንግስታዊ ያልሆነ ተቋም በጋራ ባካሄዱት ጥናት የደረሱበት መሆኑን ገልጸዋል። ጥናቱ በዓለም አቀፍ ደረጃ የደረሰውን የኢንተርኔት መዘጋትና የማህበራዊ ሚዲያዎችን መቋረጥ የዳሰሰ ሲሆን ኢትዮጵያ በአፍሪካ ያንደኛነቱን ስፍራ ይዛለችም ይላል። ከድምጻዊ ሀጫሉ ሞት ጋር ተያይዞ በኢትዮጵያ ለሶስት ሳምንት ያህል የኢንተርኔት መቋረጥ ደርሶ እንደነበር ጥናቱ አመልክቶ ተከትሏቸው በመጣው አሸባሪዎች ጥቃት 166 ሰዎች መገደላቸውንና የፓርቲ አመራሮችን ጨምሮ ከ2000 በላይ ሰዎች በቁጥጥር ስር መዋላቸውንም ዘግቧል። በቅርቡ በትግራይ በተካሄደው ጦርነት በአካባቢው የስልክና ኢንተርኔት አገልግሎት ተቋርጦ በመቆየቱም ይታወቃል። ይህም በትግራይ ያለውን ሁኔታ ለማወቅ ትልቅ እንቅፋት ሆኖ መቆየቱ ግልጽ ነው በማለት ጥናቱ ያስታውሳል። ኢትዮጵያን ጨምሮ በአፍሪካ በ2020 ብቻ ለ6929 ሰዓታት ኢንተርኔት መቋረጡን ይፋ ያደረገው ይህ ጥናት የአፍሪካ አጉር በአጠቃላይ 237.4 ሚሊዮን ዶላር ማጣቱንም ዘግቧል። ሚድል ኢስት ሞኒተር የተባለው የመካከለኛ ምስራቅ የድረ ጋዜጣ ሐሙስ ጥር 20 ቀን ባወጣው እትሙ የሱዳን መልእክተኞች ለአንድ ቀን ጉብኝት ወደ ሳውዲ አረቢያ መሄዳቸውንና የሳውዲ አረቢያ መንግስት በኢትዮጵያና በሱዳን መካከል ያለውን የድንበር ግጭት ለማስታረቅ ፈቃደኛ መሆኑን ገልጻለችም ብሏል። ሱዳንና ኢትዮጵያን ለማሸማገል እስካሁን ፈቃደኝነታቸውን የገለጹ ደቡብ ሱዳንና ሳውዲ አረቢያ ሲሆኑ አሁን ያለው ሁኔታ ሳይለወጥ ለማሸማገል እንደሚከብዳቸውም ይገመታል። በኢትዮጵያ ባለስልጣኖች በኩል ኢትዮጵያ ለማንኛውም የርቅ ንግግር ፈቃደኛ የምትሆነው ሱዳን ከያዘችው ክልል ወጥታ ወደ ቀድሞ ይዘቷ ስትመለስ ነው የሚል አቋም በተደጋጋሚ ሲነገር መቆየቱ የሚታወስ ነው። የዓለም ጤና ድርጅት አዲሱ የኮሮና ቫይረስ ወደ 70 ሀገራት መስፋፋቱን ገልጿል። ይህ አዲስ ቫይረስ የሰውነት የእንግዳ አካልን የመከላከል አቅም ደካማ የሚያደርግና ክትባቱንም የሚያዳክም ነው ተብሎ የተገመተ ሲሆን በአንድ ሳምንት ጊዜ ውስጥ ከ10 በላይ የሆኑ ሀገሮች ውስጥ መከሰቱ አስጊ መሆኑን ያሳያልም ተብሏል። በፈረንጆቹ ጥር ወር መጀመሪያ በብሪታንያ የተከሰተው ይህ አዲስ ቫይረስ በአሁን ወቅት በሁሉም ቀጠናዎች በሚገኙ 70 ሀገራት መሰራጨቱን ተቋሙ ገልጿል። በአገራችን የኮሮና ቫይረስ ስርጭት እየጨመረ መሆኑ ሲነገር ማክሰኞ ጥር 19 ቀን ይፋ በተደረገው ዕለታዊ ዘገባ በቫይረሱ የተያዙ ሰዎች ቁጥር ከ135000 በላይ መሆኑም ተገልጿል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
በየቤቱ ያለ ጥንስስ ጋን ይፈነቅላል። የኢትዮጵያ ህዝብ ምሬትና ሰቆቃ የሚፈነቅለው አያሌ ጋኖችን ነው። ዋንጫው ሞልቶ ከፈሰሰ ዘመን አልፏል። የካቲት አብዮት ተስፋን ደይን የከተተው ደርግ የሚባል ጉድ ነው። ዛሬ ታሪክ ተቀልብሶ ፋሽስቱን ኮሎኔል ጓድ ሊቀመንበር በማለት አገር እንዲመለስና በሰለባዎቹ ላይ ጮቤ እንዲረግጥ ሊያደርግ የሚጥሩት እንደሚሉት ሳይሆን የመሰረታዊ ለውጥን ጭላንጭል አዳፍኖ ለወያኔ መንገድ የጠረገው ደርግ ተብየው ጸረ ህዝብ ጉድ ነው። 17 ዓመት ሙሉ መከራን ቻልን፣ አለቅ፣ ተራብን፣ ተጋዝን፣ ሲየልና ርሻናን ተቀበል። አገር ወዳዱን ዜጋ ድርግ ጨፍጭፎ ከጨረሰ በኋላ ወያኔ ድልዳሉን ተጠቅሞ ለስልጣን በቃ። የዚህ አውሬ አገዛዝ ርዝራዦች ዛሬም ሳያፍሩ ድርግን አሞግሰው ኢሃፓን በሐሰት ሊከሱ ሊወነጅሉ እየጣሩ መሆናቸውን እንታዘባለን። 17 ዓመት ድርግ ለ27 አመት ወያኔ በሩን ከፈተ። የዚህ ጭቆና አጋሮችም ዛሬ ገልበጥ ብለው ዘረኝነትን በአዲስ መልክ ሊቀጥሉ ሲወራጩ ህዝብ ፍዳውን በሰፊው እያየ ነው። አስከፊ ፍጅት እየተፈጸመብን ነው። የአገራችን የህዝባችን ህልውና ለከፋ አደጋ ተጋልጧል። ጊዜ ከጊዜ ስናወዳደርም አንዱ ካንዱ ይከፋል እንጂ የተሻለ ነገር ወይም ገንቢ ለውጥ ከቶም የለም። እግዚአብሔር በብልሃቱ ሰማይን አራቀ እንደተባለው ለኢትዮጵያ ሞልቶ እየፈሰሰ ላለ መከራ ተጠያቂ ህዝቧ ራሱ ነው። አያሌ ምክንያቶችን መደርደር ይቻላል፣ ግን አገራችንን ስንጎዳ የከረምነው እኛው ህዝቦቿ ለመሆናችን ጥርጥር የለውም። አህያ ስጋን ጭለን ጅብን ንዳ የምንል ጅሎች ሆነን ነጋ ጠባ ከመከራ ወደ ከፋ አሳር ዘው ስንል ከርመናል። ያጤውስ ይሁን በጊዜውና በነበረው የንቃት ደረጃ እንበል፣ ግን ፋሽስቱን መንግስቱን መደገፍና መንጌ መንጌ ማለቱ ግን አገር ወዳዶች ሲፈጁ ዝምታን ማቀፉ፣ ለአምባገነን መገዛቱ፣ የሃይማኖት መሪዎችን ማሸነፉ ማጠየቂያ የማይገኝለት ነው። ያኔ የፈጁን መከራና ሰቆቃ የጫኑብን አሁንም የመድረክ ባለቤት ሆነው በነጻ እንዳሉ ስናይ፣ ለኢትዮጵያ የታገሉት ወጣቶች ግን ዛሬም እየተሳደዱ ናቸው። የድርጅታቸው ስም ለውግዘት ቀርቦ ኢባስ ብሎ ለካሃዲ አንጃዎች ተሰጥቶ እያየን ነው። ደርግ ሄዶ ወያኔ ሲመጣ አብረው በአማራው ላይ ዘመቻ ያጦፉ፣ ጸረ ኢሃፓ ዘመቻውንም አጅበው ድጋፋቸውን መሌ መሌ ብለው ለእርኩሱ ወያኔ ሲሰጡ መታዘብ ተገደናል። የብአዴን መሪዎችን ክህደት ያጤኗል። ዛሬ የኢዜማ መሪዎች ነን ታጋይ በሉን ባዮቹን ማፈሪያዎች ምን ያህል ለወያኔ ተጎንብሰው እንደነበርም ማስታወስ ይገባል። ነፍሰ ገዳይ ሄዶ ሌላ አውሬ ሲመጣ ትግል ይቀጥላል፣ አይደላደሉ ስንል ወግዱ ብለውን ዘረኛውን ጃርት ሙሴ የሚሉት በስተው ጨፍረውብን ቆይተዋል። አሁንም ቀለጥ ያለውን ዘረኛ ጠባብ ኢትዮጵያዊና መሪ ሲሉት አገዛዙ ለአገራችን ጥፋት መምጣቱንም መቀበል ያቃታቸው ብዙዎች ናቸው። የመጣውን አምባገነን የፖለቲካ ደላላ በማዳነቅ አገራችንን ጎድተናታል። ኢሳይያስን በጎንደር ሳይቀር ተቀብለን አወድሰናል። አማራን ነጋ ጠባ የሚሳድበውና የሚፎክርበትን ሽመልስን ሳይቀር ካባ አልብሰናል። ትላንት ጀርባችንን በዘረኝነትና ትህደት ጅራፍ የላጡንን ዛሬም ብዙ ጊዜ ሳያል መሪዎች ብለን ማቀፉ ልምዳችን ሆነና ኢትዮጵያን በሰፊው ጎድተናታል። የምናደንቀው ክህደትና ድርባይነትን ጸረ ኢትዮጵያ ባንዳነትን ሆነና ኢትዮጵያ ላይ ሰቆቃ በስቷል። ኃላፊነታችንን በተለይ ነቃን አወቅን ባይ ምሁር ተብዬዎች ሁሉ መቀበል ሲያንሰን ነው። ዝነኛውና አገር ተገቢውን ክብር ያልሰጠችው ገጣሚ ኃይሉ ገብረ ዮሐንስ ገሞራው ያሰብከው ዓላማ አልሆን ብሎ ሲከሽፍ ሁኔታው ሲጠጥር ጠጣሩ እንዲላላ የላላውን ወጥር ብሎ ገጥሞ ነበር። መመሪያችን ሆኖ የቆየ ነው። ላልቶ ያለው የህዝብ ንቃትና አንድነት ነው። ይህን በማጥበቅና ጠላትና ወዳጅን በመለየት ጠጣር ነኝ ብሎ እንደ ፍሽካ ወያኔ የሚመጻደቀውን የኮሎኔሉን አገዛዝ በጋራ ጥረት ልናደባየው እንችላለን፣ ይገባናልም። የመጀመሪያውን ቅፋት መከፋፈላችንና ለጠላት ቀላል ሰለባ መሆናችን ነው። ይህን ያሸነፍን ጊዜ ወያኔን ወደ መቀሌ ሽሽት ዳርገነዋል። ዛሬ ደግሞ ለየት ብሎና አመንቺ አውንታዊ ሊሆን ችሎ ያለው አማራው ህዝብ መሬት መቅቱል ሊያስከብር ታጥቆ በግንባር መሰለፉና መሬቱን ለትግራይ ብልጽግና ብለው ለዘረኛው አገዛዝ ሊሰጡ የተነሱትን ሊታገል መወሰኑ ነው። ግን ዛሬም ኮሎኔሉ ያሻግረን ታከለውማ አዲስ አበባን ያቅና ባዮቹ እነስክንድር ነጋን ግን ለእስር ሲያጩ ስንሰማ ትግሉ ገና እንደሆነ ግልጽ ይሆናል። አክፈን የኛ ያልናቸው ጊንጦች እድል ባገኙ ቁጥር እየነደፉ ያዳክሙናል ያላሉናል። ለጠላት ጠጣር የመሆንን እድል ይሰጡታል። የነይዜማ ብርቱካን ወዘተ አሳፋሪ ሚና ይህ ነው። የሃይማኖት መሪዎች ደግሞ እምነታቸውን አሽቀንጥረው ጥለው ምዕመናን ሲፈጁ ዝምታን መምረጣቸው እንዲሁ በጣም እየጎዳን ያለ ሀቅ ነው። ሆዳዳሪው ሲበዛ አገር ትጎዳለች። ቡከንና ከርሱ ጌታው ከበዛ አገር ላጥፊዎች ሰለባ ትሆናለች። ግፉ ሞልቶብን ፈሷል። ይህን መገንዘቡ ግን ደክሟልና ነቃ ብለን አገራችንን ከጥፋት እናድን እንላለን። ኢትዮጵያ እንደ ዛፎች የጎዱኝ የኔው ጠማማዎች ናቸው አትበለን። ሰንደቅ ዓላማችንንም አገራችንንም እናስከብር። በአገር አድን ትግሉ ተባብረን እንሰለፍ። ዘረኝነት ይውደም። ድል ለኢትዮጵያዊነትና ለኢትዮጵያ።
ለጠገቡ ለማይጠግቡ ቀዳዳ አንስሮች ለምንም ምንም ሳልመጥ ምንንም ስትሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም ቀሙኝ። ሌሎቹ አካላቴን እደብራለሁኝ ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ። ግን በወዲያ አትምጡ አሁንም ማደራ እንዲህ አሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዚአብሔር እንስሳ ነው ማኖሪያ ለእንጀራ። የማውቀው ቢሆንም ከልፋጭ በስተቀር እንደሚቆርጥበት ምንም ምንም ሳይቀር ምንንም ሙሰዱት ምንም ነው ብላችሁ ምንንም አትተውት። እንደዚህ የሰሩት ይሄን የተሰሩት እገሌና እገሌ ብሎ የሚመሰክር ነውና በማየት አይኔን አፍሳችሁ ወደጋስ ገብሁለት አይቼ እንዳላየው ሆኜ የኖርኩበት አይናለው በመባል እንዳታልልበት። ምላቴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኛ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት። ያፍንጫዬንም በር በብርቱ ጠርቅሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደ ተሳሰረ ስታበሰብሱት የመሞቴን እውነት ከቅርናቴ ለክሶ እንዳልረዳበት። አንደበቴን ዝጉት እጅግ ከፍችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጥንጥኜ እንዳልልባችሁ። ያው ባጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት። ግን አደራችሁን ሐሞት እና ልብ እንዳታክሉበት የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራር እኔነት ሰው መሆን ዳርቶኝ እንዳላቀብበት። ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገም ይበቃ እያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ምንም ሳታክሉበት ጠቅላላ ካሌን ሆድቃ አድርጉት። ይህን ያን አይልም ምርጫው ከመሱ ጠግቦ የሚያድር ነው ባሰስ በገሰሱ ብቻ ሆዴን አይራበው ስጦት እንዳታሱ ሆዴ አምላኩ ሆድ ነው አያመልክም ሌላ ነው መሙላት እምነቴ የስጋዬን ተብላ እናን ሰውነቴን እኔ እንጀራ ልብላ ያሻችሁን አርጉኝ ጠግቤ ከበላው የቀረው ይቅርብኝ በሆዴ ይኖራለሁ ከሰው መሆን ቅመም ምስጥረ አተታ ሰውን የምትለየው ከእንስሳት ተርታ በውስጤ ማትኖር አንዲትም ጠብታ ለሆዴ በሆዴ አስቤ ይኖራለሁ በአእምሮዬ ፋንታ
ንድፈ ሐሳባዊ ዕውቀት ሰፋና ጠለቅ ያለ መሆን ለፖለቲከኞችም ሆነ ለተከታዮቻቸው ከሁሉም ቀዳሚ የትግል ትጥቅ ነው። የፖለቲካ ጉዟቸው ዓላማና ግብ ስንቃቸውም ሊሆን የግድ ነው። የፖለቲካ ፍልስፍናን እንደፈለጉ እየጣመሙ ለሀገር ማፍረሻ ተግባር የሚጠቀሙ መኖራቸው እንደተጠበቀ ሆኖ ካለበቂ የፖለቲካ ዕውቀት ጥበብና ዘዴ የሚደረግ የፖለቲካ ጉዞ የቁርጥ ቀን ሲመጣባቸው የዱር እንስሳት መኖሪያ የሆኑ የትግራይ ዋሻዎችን በመንጠቅ እንደ ተኩላና ቀበሮን ማፈናቀል ጀመሩ። ሌባ ለአመሉ እንዲሉ ሆነ። ወረራ በተፈጸሙባቸው የተኩላ ጉድጓዶች ከፊሎቹ እስከ ወዲያኛው ስንብታቸውን አደረጉ። ከፊሎቹም እነሱ ሲያሰቃዩባቸው ወደ ነበሩ ከርቸሌ ወረዱ። በኢትዮጵያና ልጆቿ ላይ በጎነጎኗቸው የተንኮስራዎች ግን ከኢትዮጵያ ምድር እስከዛሬ አልተነቀሉም። ዘርቆጣራና ዘረኝነት በቀላሉ ባጭር ጊዜ ይጣፋል ተብሎ ማይተበቀም ያውም በፖለቲካ ባህላቸው ወራሽ በሆኑ ስልጣኑ በተያዘበት ሁኔታ እባብ በመርዝ ከረጢቱ መርዙን ተሸክሞ ነው የሚስለከለከው። የኢትዮጵያ ዘረኞችም ያገርና የህዝብ ማጥፊያ ህግ አራዊት አጽድቀው ዛቻውን እየረጩ ለ30 አመታት በስልጣን እንደባጁብን እናውቃለን። አገሩንና ወገኑን እንዲሁም ታሪኩን ያዋረደ ሁሉ ራሱም ከወርደት ማቆስጥ መግባቱ የማይቀር መሆኑንም ተመረደበታል። ይህ የሁሉም ዘረኞችና ጠባቦች ቀጣይ እጣፈንታ ከመሆን የማይቀር መሆኑን ዘረኞችና በንጹሃን ደም የተጨማለቁ ሁሉ ሊረዱት ይገባል። ለእውነተኛና ሀቀኛ ፖለቲካም ውሸት የማይቀመስ እርመናው ክህደትም እብሪት ኢትዮጵያን ከመጉዳት ህዝቧን ከማጫረስ የዘለለ ፋይዳ ሲሰሩ ለማየት አልታደልንም። ከሀገሪቱ የብሔር ብሔረሰቦች ቁጥር በላይ የሆኑ የዘር ድርጅቶች መፈጠራቸው ለሀገርና ለህዝብም ህመም የሚባሉ እንጂ ለጤና አይደሉም። ከሰሞኑ 52 የሚደርሱ ከምርጫ ቦርድ ተብየው እውቅና የተሰጣቸው መሆኑን ሰምተናል። ይሄ ቁጥር የሚነግረን በርካታ ነገሮች አሉ። በውይይትና በመከከር በተወሰኑ አገራዊ ጉዳዮች ተግባብቶ ለዓለመስራት የተግባቡ መሆናቸውንም ይነግረናል። እየተወያዩ ልዩነቶችን እያጠበቡ መምጣት የዴሞክራሲ ባህል ነው። ከዚህ አንፃር የዴሞክራሲ ባህልና እንደን ጉዳይ የፈሉ ድርጅቶች ግንኙነትና መስተጋብራቸው የተራራቀ መሆኑንም ያመለክተናል። በመርህ ደረጃ አምባገነንም ይሁን ዘረኛ ወይም ዴሞክራሲያዊ ይሁን በዓለማችን ላይ 52 አይነት አማራጭ መንግስታዊ ስርዓት መመስረት ወይም ማዋቀር የሚቻልበት የፖለቲካ ርዕዮተ ዓለም የለም። ታዲያ ምን ሊያደርጉልን ነው ቢባል የሚሳካላቸው ከሆነ የሁላችንም የጋራ አገር መሆን የምትችል ዴሞክራሲያዊት ኢትዮጵያን በተባበረ ኃይል ከመገንባት ይልቅ 52 ትንንሽ የጎጠኞች አገራትን ሊመሰርቱልን ነው ቢባል እውነት እንጂ ሐሰት የሚባል አይደለም። ዓላማቸውም መታገል ሳይሆን ለግል ለቤተሰብና ለቡድን ጥቅም እንደነበር ከወያኔ የተመለከትነው እውነተኛ ተግባር እየተሰራበት ነው። በሌላ በኩል ለ7 ዓመታት ወያኔን እንቃወማለን እያሉ በውስጥ ከወያኔ ጋር ሲሞዳመዱ የነበሩ ድርጅት ተብዮች ዛሬም ለኦዴፓ ብልጽግና ጉዳይ አስፈጻሚና አጃቢ ለመሆን ደጅጥናቱንና ማሸርገዱን ተያይዘውታል። በፖለቲካ ድርጅት ለስም ተደራጅቻለሁ ማለት የሥራ ዕድል መፍጠር መሆኑ የሚያሳፍር ቢሆንም ሆኗሽዎች አናጎበድድም በጥቅምም አንሞዳሞድም ሐሰት ነው የሚል ካለ ለቀጣይ ጥያቄዎች መልሽ እኔ መሻለሁ እላቸዋለሁ። ከደምቢ ዶሎ ዩኒቨርሲቲ ያማራ ተማሪዎች በዘረኞች ከተፈኑ 420 ቀናት አልፏቸዋል የሚል በየለቱ ከመነገረው ፍኖተ ዲሞክራሲ ሬዲዮ ሰማው። እነዚህ ጻናት በብሔር ተመርጠው ለምን ይታፈናሉ? የኮሎኔል ዋገዛዝ መልሽ የመስጠት ግዴታ አለበት። ድርጊቱን እንቃወማለን ብሎ አቋሙን ያሳወቀ የትኛው ድርጅት ነው? የዘመናዊ ያኔውን ተተን በዚህ በኮሎኔሉ የሶስት አመታት ፖለቲካ ድርጅት ነው ነውረኛና የዘርፍ ድርጅት ነው ብሎ የተቃወመውን ያሳወቀው የኮሎኔሉ አገዛዝ የምዕራብ ሀገራትና ጣላቶቻችን ሲያረውን ኦርቶዶክስ ተዋህዶን አዳክሞ በፕሮቴስታንት ሃይማኖት የበላይነትን ማስፈን በሌላ በኩል በእስልምና ኦርቶዶክስ መካከል ቅራኔን ማባባስ በመንግስት ሹመኛ ተብዮች ዋና ተልእኮ መሆኑን አታውቁምን ጥያቄ ነው። የኮሎኔሉ ፓርቲ ብልጽግና ሲያሚው ማን ነው? ሲያሚውን እነማን በገጸ በረከትነት አቀረቡት? የምዕራብ ሀገራት ዛሬ ለመንግስት ከሚሰጡት በላይ የሚገመት ገንዘብ እየተበረከተለት አይደለምን? በተለያየው ሀገሪቱ አካባቢዎች ለወጣቶች የፕሮቴስታንት ማምለኪያ ቦታዎች እንዲያቋቁሙ ተልእኮ አልተሰጣቸውምን? በተለያዩ አካባቢዎች ከሚከፈቱ ማምለኪያ ቦታዎች በሰሜን ሸዋና በጎንደር አካባቢ ከፍተኛ ታዲያ ኮሎኔሉ ፖለቲካን ለሃይማኖት ሃይማኖትን ለፖለቲካ መጠቀሚያ ማድረጉ የተቃወመ የትኛው የፖለቲካ ድርጅት ነው? በግብጽና በሱዳን እንዲሁም በአገር በቀል ካዲዎች የተቀናበረ ወረራ ሲፈጸም የሉዓላዊነት መደፈር ነው? የባድ ኃይል ድንበር ጥሶ ሲገባ በአካባቢው ያለ ጦር ከጠቅላይ ሚኒስትር ትእዛዝ እየተጠበቀ ነው መባሉ ተገቢ ነውን? ማንኛው ድርጅት ነው የተቃውሞ ድምጽ? ተወደደም ተጠላም በኢትዮጵያ ላይ በተቀናባበረ ያገር ክህደት ተግባር ተፈጽሟል ሳይሆን ጣሪያ ነክቷል። በውስጥ ካዲዎችም ሆነ በባድ ኃይላት ጣምራ ዘመቻ መከፈቱን አላወቅኩም አልሰማሁም አልተረዳሁም ነበር ወዘተች ስንኩሎች ናቸው። በታሪካችን በኢትዮጵያዊ አብሮነታችን በሃይማኖታችን በባህላችንና በቋንቋችን በስነ ልቦናችን ወዘተ ላይ የማንቋሸሽ ዘመቻ ተከብበት ከተሰሩ በርካታ ትርክቶች ውስጥ ጥቂቶቹን እስኪ እንመልከት። ኢትዮጵያ የቆዳ ስፋቷ እንደየዘመናቱ እየሰፋም እየጠበበም የነበረ ቢሆንም ኢትዮጵያ የምትባለው ሀገር ቀደምት ብቻ ሳትሆን የሰው ዘር መገኛ መሆኗን እና መባሏን የዓለም ህዝብ ሳይክደው ታሪክም እውቅና ሳይነፍገው የዘመኑ ዘረኞች ኢትዮጵያን ባለመቶ አመት ታሪክ አገር አድርገዋታል። በመቀጠል ጸረ ኦርቶዶክስ ተዋህዶ የጥፋት ዘመቻም ከዚህ እኩይ ተግባር ጋር የተያዘ መሆኑንም ልብ ይሏል። ተቀይ ሰንደቅ ዓላማችን የደም የመስዋዕትነትና ኢትዮጵያዊነት መለያ ምልክታችን መሆኑ ተዘንግቶ አይሰቀልብንም የኛ አይደለም ጩኸት የተለመደ መሆኑ አይዘነጋም። የኢትዮጵያ ሰንደቅ ዓላማ አይደለም ለኢትዮጵያውያን ለአፍሪካውያንና ለካሪቢያን አገሮች ሳይቀር የኩራትና የነጻነት ተምሳሌት መሆኑን እንኳንስ ኢትዮጵያውያን የለየላቸው ጣላቶቻችንም ጠንቅቀው ያውቁታል። ይህንን እውነት መካዳቸው ነውርና አሳፋሪ ቢሆንም እነሱ ብለውታልና እኛ ሳንደብቅ ወይም በዝምታ ሳንመለከት መታገልና ማውገዝ አለብን። አድዋ ለትግራይ ህዝብ እንጂ ለሌላው ኢትዮጵያዊ ምኑ ነው? አማርኛ መግባቢያ ቋንቋ ሳይሆን ፖለቲካ ነው። አዲስ አበባ የኛ እንጂ የሌላ ማንም አይደለችም። ወሎ፣ ራያ፣ ኬንያ፣ ወልቃይት ሁመራ የኛ ነው። ከኢትዮጵያ ህዝብ ጋር ያዳምና ሄዋን ልጆች ከመሆን ያለፈ ትስስርም ድውናቸውንም በቀላሉ የሚታይ አይደለም። በኢትዮጵያዊነታችንም ሆነ በዓለም አቀፍ ህግጋት የሀገር ክህደት የሀገር ፍርሻ ተግባር እንዲሁም ከዘርና ዘረኝነት አንፃር የሚታዩና ትርጓሜ የሚሰጣቸው ናቸው። የኢትዮጵያ ሀገራችን ጉዳይ ዛሬ ፍየል የለኝም ከነብር ምን አጣላኝ የሚያስብል ጉዳይ አይደለም። ጨረቃ ሲጠፋ ኮከብ አባወራ ልሁን ይላል እንዲሉ ጀግንነትና ጀግና ሲዳከም ባንዳ ያገር አድባር ልሁን ይላል። ባንዳ ሲነክስ በቀዳሚ በመጽሐፍ ቅዱስ ሳይቀር በተደጋጋሚ ስሟ የሚጠቀሰው ኢትዮጵያን ስሟ ከመጽሐፍ ቅዱስ ላይ ይሰረዝ ዘመቻ ሃይማኖተኛ መሳይ ሐሳዊ መሲሆች ዘመቻቸውን እንደከፈቱም እናውቃለን። ጸረ ኦርቶዶክስ ተዋህዶ የጥፋት ዘመቻም ከዚህ እኩይ ተግባር ጋር የተያዘ መሆኑንም ልብ ይሏል። በዚህ ዓመት የጥምቀት በዓል ባላባ ቁልቶ የተከፈተው የጥፋት ዘመቻ የዚህ አካል መሆኑንም መረዳት ይገባል። አጼ ምኒልክ የጠንካራ አገረ መንግስት ግንባታ ተግባራቸው ተዘንግቶ ወራሪ ናቸው፣ ቅኝ ገዥ ናቸው፣ ጨፍጫፊ ናቸው ወዘተ ሌላው የዘረኞች የተባበረ ዘመቻ መሆኑን የከራረመ ጉዳይ ነው። አረንጓዴ ቢጫ ቀይ ሰንደቅ ዓላማችን የደም የመስዋዕትነትና ኢትዮጵያዊነት መለያ ምልክታችን መሆኑ ተዘንግቶ አይሰቀልብንም። የኛ አይደለም ጽሑፍ የተለመደ መሆኑ አይዘነጋም። የኢትዮጵያ ሰንደቅ ዓላማ አይደለም ለኢትዮጵያውያን፣ ለአፍሪካውያንና ለካሪቢያን አገሮች ሳይቀር የኩራትና የነጻነት ተምሳሌት መሆኑን እንኳንስ ኢትዮጵያውያን የለየላቸው ጠላቶቻችንም ጠንቅቀው ያውቁታል። ይህንን እውነት መካዳቸው ነውርና አሳፋሪ ቢሆንም እነሱ ብለውታልና እኛ ሳንደብቅ ወይም በዝምታ ሳንመለከት መታገልና ማውገዝ አለብን። አድዋ ለትግራይ ህዝብ እንጂ ለሌላው ኢትዮጵያዊ ምኑ ነው? አማርኛ መግባቢያ ቋንቋ ሳይሆን ፖለቲካ ነው። አዲስ አበባ የኛ እንጂ የሌላ ማንም አይደለችም። ወሎ፣ ራያ፣ ኬንያ፣ ወልቃይት ሁመራ የኛ ነው። ከኢትዮጵያ ህዝብ ጋር ያዳምና ሄዋን ልጆች ከመሆን ያለፈ ትስስርም ዝምድናም የለንም። በንጉሳዊም ሆነ በፋሽስታዊ ደርግ መንግስታዊ ስልጣን ውስጥ የኦሮሞ ህዝብ ተሳታፊ አልነበረም። ወዘተ ተጠቃሽ የውሸት ትርክቶች ናቸው። እነዚህና መሰል የውሸት ትርክቶች ስር መስደድ ብቻ ሳይሆን ተግባራዊ ክንውናቸውንም በቀላሉ የሚታይ አይደለም። በኢትዮጵያዊነታችንም ሆነ በዓለም አቀፍ ህግጋት የሀገር ክህደት፣ የሀገር ፍርሻ ተግባር እንዲሁም ከዘርና ዘረኝነት አንጻር የሚታዩና ትርጓሜ የሚሰጣቸው ናቸው። የኢትዮጵያ ሀገራችን ጉዳይ ዛሬ ፍየል የለኝም ከነብር ምን አጣላ የሚያስብል ጉዳይ አይደለም። ጨረቃ ሲጠፋ ኮከብ አባወራ ልሁን ይላል እንዲሉ ጀግንነትና ጀግና ሲዳከም ባንዳ የሀገር አድባር ልሁን ይላል። ባንዳ ሲነክስ በቀዳሚነት የሚያጠፋው ጀግናንና የጀግንነት ስነ ልቦናን የመሆኑን ጉዳይ እነመለስና ስፋት ሰብእና ውጭ የምንጠቅሰው የለንም። ጀግና ትውልድ ፈሽቶ አገሪቱን ተቆርቋሪ ትውልድ አልባ ያደረገውን መንግስቱንም አንዘነጋውም። የታሪክ ምሁራን ኃላፊነታቸውን መወጣት ሲያቀታቸው ታሪክ ይመክናል። አፈ ታሪክ ምንጩ የሆነው የውሸት ትርክት በአገር ላይ ይናኛል። የአገር ሽማግሌ ሲጠፋ የእርስ በርስ መተላለቅ ገዝፎ ይወጣል። የሃይማኖት አባቶች ሲያንቀላፉ ሰይጣንና መናፍቃን ከእኛ ወዲያ ላሳር ይላሉ። ጲላጦስንም ይሰብካሉ፣ ያወድሳሉ። ፖለቲካን ከሃይማኖት፣ ሃይማኖትን ከፖለቲካ እያደባለቁ አገር ያምሳሉ። በሚጎርፍላቸው ዶላርና ፓውንድ ሌሎች ሃይማኖቶችን ካላጠፋን ይላሉ። ወደ ኢትዮጵያ ከገባ ከ84 ዓመታት ያልበለጠው የፕሮቴስታንት ሃይማኖት በኢትዮጵያ ከ2000 ዓመታት በላይ ያስቆጠረውን ኦርቶዶክስ ተዋህዶን ካላጠፋን ዘመቻውን መመልከት ቢያሳዝንም ቢያሳፍርም ጅብ እንዳባቱ ይዘረጥታል አህያም እንዳባቱ ይፈረጥታል ከሚለው አባባል የተለየ ለጊዜው የምላቸው የለኝም። በየጥምቀተ ባህሩ የሚፈጠረው እንግልትና ንቀት የረጋሾቻቸው የተሰጠ ትዕዛዝ መሆኑን ይገባናል። የእጅ አዙር ተግባር ነው። ጅብን ለመግደል ከአህያ ጀርባ አድፍጥ አይደል ነገሩ። የዚህ አይነት የውክልና ጥፋት ቀጣይ ነው። የውጭ ጠላቶቻችን በዚህ ዘመን ጦር ሰብቀው ጦር አዝምተው ይወጉናል ተብሎ አይጠበቅም። ኢትዮጵያ ምድር በቀጥታ ገብተው በዘር በጎሳ በቋንቋ በሃይማኖትና በብሔር አይከፋፈሉንም። አገር በቀል ካዲዎችን ባንዳዎችንና ቀጥረኞችን እየገዙ የጥፋት ተልእኮቻቸውን እንደሚያስፈጽሙ መረዳት ብቻ ሳይሆን መከታተልም ይገባል። ከቁራ መልእክተኞቻቸው አገርንም ህዝብንም መጠበቅና መከታተል ይገባል። የኢትዮጵያና ልጆቿ የመከራ ጽዋ መጎንጨት እየጨመረና እየባሰ ሲሄድ እንጂ ሲቀንስ ለማየት አልታደልንም። የ27 የወያኔ ግፍ አገዛዝ ስሙንና ቋንቋውን ለውጦ ቀጥሏል። ይህን ገደብ ያጣ ግፍ በተባበረ ትግል በቃን እንበል። ግፍና መገራ ሲናይ በሬ ጠልቆ ድንጋይ ይዋኛል እንዲሉት ሆነናል ቢባል እውነት እንጂ ሐሰት አይደለም። ለኮሎኔሉም ሆነ ለአምላኪዎቹ የምለግሳቸው መደምደሚያዬ ይህ ነው። ሐቅን የሚያዳፍኑ ሁሉ በግለቷ ይጠፋሉ።
የወያኔ የቁጩ ፌደራሊዝምና የክልል ትርክት ዘረኛውና ጽንፈኛው ወያኔ ገና ከጧት ከጽንሰቱ እስከ ውልደቱ በጥሬ ኢትዮጵያ አምነቱና አቋሙ ተወዳዳሪ የሌለው በኢትዮጵያና በኢትዮጵያውያን ላይ የተላከ መርገምት ነበር ቢባል ሲያንስ እንጂ የበዛ ወይም ደግሞ የተጋነነ ሊሆን አይችልም። የትግራይ ህዝብ ይደርስበት ከነበረው በደልና ጭቆና ላድንህ የመጣው የክርስቶስ መልእክተኛ ለኢትዮጵያ ህዝቦች ደግሞ ከሰማይ ሰማያታት የተላከ ለኢትዮጵያ ብሔር ብሔረሰቦች እንደተም ቀልጠው ከመጥፋት ለማዳን የተላከና ቋንቋና ዘርን መሰረት ባደረገ ክልል በሚባል ገነት መስፈቼ ላኖራችሁ የመጣው መልአክ ነኝ ሲል ሰበከ። ምስኪን የኢትዮጵያ ብሔር ብሔረሰቦች ክርስቶስና ወይም ደግሞ ነብይ መሐመድ በመድረ ኢትዮጵያ ዳግም የመጡ እስከሚመስለው ሰበከ። የአማራ በደል የአማራ ጭካኔ ተወሳ ብሎም አማራ ታደለ ተገደለ ታሰረ ተፈቀለ ተሰደደ በአደባባይ ተወገረ ብሎም ኢትዮጵያ ተብላ በመትጠራው ምድር እንዳይኖር መብቱ ተገፈፈ። ከአያት እስከ ቅድማት የኖረባት በኖረባት ቦታ ሁሉ መጤ የተባለ ተባረረ። ንብረቱ ተዘረፈ። ቤቱ ተቃጠለ። ስብእናው ተገፈፈ። ማንነቱም ተካደ። ያም ክልል ገነትህ ቋንቋም የጌታ በረከት ተብሎ የተሰበከም ብሔር ብሔረሰብ ኦ አንቺ ብሔር በስምሽ ስንት ግፍ ተሰራ እንዲሉ በራሱ የገነት ክልል ታሰረ፣ ተገደለ፣ ተሰደደ፣ ደብዛው ጠፋ፣ በቋንቋው ተፈረደበት፣ በቋንቋው ተዋረደበት፣ በቋንቋው ተሰደበበት፣ ስብእናው ተገፈፈ። የተባለው በረከትም ሆነ ገነት ከህልም እንጀራነት ባለፈ ያመጣለት በጎ ህይወት የለም። እነ ቶሎሳ መገርሳ ወይም ደግሞ በሪሳ በበርሄ በሃጎስ ቦታ መተካታቸው ብቻ ነበር ለውጡ። ያ የመከራው የድህነቱ የጉስቁልናው የጭቆናው የስብእናው መረገጥ የማንነቱ መካድ ከሀገር ባለቤትነቱ የመንግስት ስልጣን ምንጭነቱን የካደውን አጥብቆ የታገለውን ጨቋኝ ፍርሃት መልሰው ክልል ራስን በራስ ማስተዳደር የብሔር ብሔረሰቦች ኩልነት በሚል ጭምብል ተተክቶ ህዝቦች መብታቸው ነጻነታቸው እድላቸው ተስፋቸው ህልማቸው እድገታቸው በክልል ተገድቦና ጠቦ እንዲያስቡ በህግ ተደንግጎባቸው ክልል በሚባል ወህኒ ቤት እንዲኖሩ ተወሰነ። በሚገርም ነገር የክልል አርክቴክቶቹ ኢንጂነሮቹ ወይም ደግሞ ዲዛይነሮቹ ይህ የክልል ገደብ እነሱን አይመለከታቸውም። ራሳቸውን በሙሉ በሁሉም የክልል በሚባለው ጭምብል ተጠልለው የሚገዙት እነሱ ናቸው። በክልሎች ውስጥ የሚወሰኑ ወይም የሚመከሩ የፖለቲካ የኢኮኖሚና የማህበራዊ ጉዳዮች በሙሉ የሚቀረጹት የክልል ፈጣሪዎቻቸው ወይም ደግሞ የበላይ ገዦቻቸውን ጥቅም ባስጠበቀ መልኩ ብቻ ነው። ይህም ለመሆኑ የወያኔን የ27 ዓመት የአገዛዝ ዘበን የክልሎችን ግንኙነት ወደ ኋላ መለስ ብሎ መመልከቱ በቂ ነው። የወያኔ ባለስልጣናት በሶማሌ ክልል ቀደም ሲል በነ አብዲ ኢሌ አጋፋሪነት የሶማሌ ልዩ ኃይል በሚል ፖሊስ አማካኝነት የፈጸሙት የመሬት የሀብት ቅርምትና የኦሮሞ ህዝቦችን ከጭናክሰንም በአሰቃቂ ሁኔታ እንዳፈናቀሉና በኦጋዴን ህዝቦች ላይ ያደረሱት ግፍ ይህ ነው ተብሎ ለመናገር እስከሚከብድና በአብዲ ኢሌ መንግስት በዲያስፖራ ያሉ ኢትዮጵያውያን የሶማሌዎች በኦጋዴን ህዝብ ላይ እየደረሰ ያለውን ግፍ ድምጽ ለተነፈገው የኦጋዴን ህዝብ ድምጽ በመሆናቸው የአብዲ ኢሌና የወያኔ መንግስት የነዚህን አክቲቪስቶች በተሰብ በማሰቃየት ብሎም ደብዛቸውን በማጥፋት ወያኔና የክልል መሪዎችን ግፍ ዞር ብሎ ማስተዋሱ የቁጩ ፌዴራሊዝምና የቁጩ የክልል ራስን በራስ ማስተዳደር ትርክት ኩልጭ አድርጎ ያሳያል። የኦሮሚያው የውሸት ፌዴራሊዝምና የቁጩ ክልል ራስን በራስ ማስተዳደር ተረት ተረት ወያኔ ለ27 ዓመት የፈጸመው ግፍና የመሬት የሀብት ዝርፊያ ለሰፊው የኦሮሞ ብሔረሰብ ስውር አልነበረም። ልማት ወይም ደግሞ ሚሶማ በሚል ጭምብል ሰፋፊ የእርሻ መሬቶችን ለወያኔ ባለስልጣናት፣ ለውጭ ጎረቤት ሀገር መንግስታት ባለስልጣናት፣ ከዛም ባሻገር ለህንድ ኢንቨስተሮች በነፃ ካልተሻለ ባልተሻለ መልኩ የተቸረቸረው በወያኔ የበላይ ስልጣንና በክልሉ ስራ አስፈጻሚዎች በኦሮሞ ተወካዮች አማካኝነት እንደነበረና የበለጠ የሚገርሙ ደግሞ እነዚሁ የወያኔ ስራ አስፈጻሚዎች የነበሩት የወያኔ ሹመኞች የለውጡ አራማጅና አሸጋጋሪ ሆነው መቀጠላቸውና ያንኑ ግፈኛ ስርዓት በከፋ መልኩ እጅግ በከፋ መልኩ በማስቀጠላቸውና ህዝብን እመነን ስማን አሸጋጋሪ ነን እያሉ የበለጠ ጦርነት፣ የበለጠ እልቂት፣ የበለጠ መፈናቀል፣ የበለጠ ድህነት፣ የበለጠ በሽታ፣ የበለጠ ዋይታ፣ የበለጠ ሽብር፣ የበለጠ ረሃብ እያስተናገዱ ቀጥለዋል። ዛሬ ይህ መቅሰፍት በመላ ሀገሪቷ ግዛት እንደ ሰደድ እሳት ተስፋፍቶ የትኛው ክልል ነው ከዚህ አውዳሚና አክሳሪ ፌዴራሊዝምና የክልል መርገምት የተጠቀመው ብንል መልሱ በማያሻማ መልኩ አንድም የለም ነው። ትናንት ወያኔ አንዱን ብሔር የወርቅ ዘር፣ አንዱን የነሐስ ዘር እያለ የተለፈፈለት የወርቅ ዘርና ክልል የሚለው ትርክት ዛሬ ላይ ቆመን ስናየው ምን አይነት በደልና መርገምት እንደነበረ ያንን ህዝብ ወርቅ የተባለ ህዝብ አገሬ በሚላት አገሩ ኢትዮጵያ እንዳይኖር እንዲገደል በራሱ ክልል ብሎ የፈጠረውም አጥር አርቲፊሻል ክልል ፈርሶ ዛሬ ሁሉም የኔ የሚለውን ይዞ ሲለይ በእጁ ላይ የቀረውን ሲመለከት የክልልን መርገምት መረዳቱ ነብይነት አይጠይቅም። የመለሰ ዜናዊ መንግስት ባድሜና ዛላምበሳን በሄጉ ፍርድ ቤት ለኤርትራ እንዳስረከበ በይፋ ዜናው ሲመጣ የትግራይን ብሔረሰብና የኢትዮጵያን ህዝብ ለማጭበርበር በዛን ዘመን የውጭ ጉዳይ ሚኒስትር የነበረው ዝረኛና ከሃዲ ወያኔ በአደባባይ ወጥቶ በውሸት ተፈርዶልናል ብሎ ሲዋሽ የህልና ጸጸት ያልተሰማው ዛሬ ደግሞ ግፉ ሞልቶ ወደ መቃብሩ ሲገሰግስ ለሀገር ተቆርቋሪ የኤርትራ ተቃዋሚ መስሎ ለትግራይ ህዝብ ሲናዘዝ ስናይ ምን ያክል የህልና ቢስ ግፈኞች ስብስብ እንደነበሩ ለኢትዮጵያ ህዝብ ግልጽ ሆኗል። ዛሬ በትግራይ ህዝብ በከፍተኛ ሀዘንና ድህነት ውስጥ ወድቋል። ዛሬ የትግራይ ህዝብ ያለ ጥፋቱ የጥፋተኞችን ቅጣት እየተቀበለ ይገኛል። ሀዘኑም የመላው የኢትዮጵያ ህዝብ ሀዘን ሆኗል። ያ ምንጊዜም መከራ እንጂ ተድላይቶ የማያውቀውና ሁሌም በድህነት በረሃብ በበሽታ ተሰቃይና በሐዘን ተጠቂነቱ የሚታወቀው ሰፊው የትግራይ ህዝብ ያ ሁሉ ያልበቃው ይመስል በግፈኛው የወያኔ መቃብር ጉዞም ያለ እዳው ያለ ኃጢአቱ ያለ በደሉ መከራን جفن رحابن سدتن داغم انجاستنا قد تقدوا منيا يعلم التاتل يهون زاري بزرنا بقانقوا لاي بتمسرتا كللنا يقوتشو فيدراليزم بدرس ياغر ودمت يهزبوش مكرا يسلام اتقوت سدت يكوفيد فيروس يالك الكاي مصفافات يهنن ياغراتشنن تقروتش كل منش يهونن لقوتشو بقانقوا لاي يتمسرتا فيدراليزم هجة منقست ما صغير يجب حزب بديتانا لنجا يما يلوش باس شكوا ما صغير يالبت دوي انده هنا يتامنا يجزي دوي تتقانوش شساب كوت ينبرو يحسس تربت كله اركانون كرتو سباكيو تشون بعد باباي اركانا تشون قومو ارس براسا تشون بموان جاجل النا ممقفتاترون بانت باباي أطوال فوتا يحسد تركتاتشوم كشفو مدبقاتو كمشيق مشيق سرزاواتو تايا يتفنوطوم إنيا كالغزان إتوبا تبتان عالج صحيم تتلق عالج داقمم تملسا أطوالام سبكتاتشو كنتونتو تغالطو ኢትዮጵያ እንደ ሀገር ቀጥላለች ህዝቦቿም እንደ ህዝብ ከጭቆና ለመላቀቅ ስደትን ለማስወገድ ዲሞክራሲን ለማስፈን ይሄንን ግፈኛ የመከራዎች ሁሉ አባት የሆነን ጭቆን ስርዓት ለማስወገድ ትግሉንም ቀጥሏል የኢትዮጵያ ህዝቦች ችግራቸው ኢትዮጵያዊነት አብሮ መኖራቸው የሃይማኖት የባህል ተስስራቸው ሳይሆን የድህነታቸው ምንጭ የድንቁርና የኋላ ቀርነትና የሰላም እጦታቸው ዋና ምንጭና ምክንያት የሆነው ጸረ ዲሞክራሲና ጸረ ሰላም የሆነውን ጨቋኝ ፍርሃት ሆኖ ይያለ አምባገነኖች ጽንፈኞችና ጠባብ ብሔረተኞች በህዝቦች የዲሞክራሲ የፈተና የኢኮኖሚ ኩልነት ትግልስም በግል የስልጣናቸውን ኮርቻ የመቆናጠጥ የዘበናት ህልማቸውን ለማሳካት የህዝብ ሀቅኛ የትግል መፈክር ወደ ጎን አሽቀንጥረው በመጣል የግል የጽንፈኝነት አጀንዳቸውን በማስቀደም ህዝባችንን ወደ አላስፈላጊ የፖለቲካ ቀውስ ውስጥ በማስገባት ህዝብን አደናግረው የትግል መፈክሩንም አስጥለውት አላስፈላጊ የሆነ መስዋዕትነት እንዲከፍል እያስገደዱት ይገኛሉ። እስቲ አሁን በሲዳማና በገሙ ህዝብ መካከል የተደረገው መፈናቀል ለሀገርም ሆነ ለሲዳማ ህዝብ ያስገኘለት ጥቅም ምንድነው? በአፋርና በኢሳ ህዝብ መካከል ምን አይነት ጦርነት ምን አይነት ጥቅም ነው ለህዝብ የተገኘው? በቅማንትና በአማራ ተብለው አንድ ህዝብ እንደ ሁለት የተለያየ ህዝብ ተቆጦ እንዲፋጭ እንዲጫረስ ይደረግ ምን አይነት ጥቅም ነው የተገኘው? ለህዝብ የተገኘው አሮሞና በአማራ ህዝብ መካከል አንዱ ክፍል መጤ አንዱ ሰፋሪ እየተባለ ንጹሃን እንደ አውሬ ሲገደሉ ለኦሮሞ ህዝብ ያደረፈረት በረከት እስቲ ይህ ነው ተብሎ ይቅራ። ለኦሮሞ ህዝብ ያተረፈው ልማት እድገት ለኦሮሞ ህዝብ ያንን ያማራ ህዝብ በመስቀል በማቃጠል በማሰቃየት በቁሙ እሳት በላው ላይ በመልቀቅ ለኦሮሞ የጤና የትምህርት የኢኮኖሚ ለውጥ እስቲ ይሄ ነው ይበሉ። እስቲ ዛሬ የኦሮሞ ህዝብ በየመንገዱ ላይ በርሃብና በጠኔ በስደት በጃገሩ በየፈፋው ይወደቀ ያለ ህዝብ እስቲ አማራን በማባረር መጤ ግደለው ስደደው ዝረፈው በማለት ያተረፉለት እስቲ ይሄ ነው ይበሉ። በማይካድራው ጭፍጨፋ ለትግራይ ህዝብ ያተረፈው ጥቅም ይሄ ነው ይበሉ እስቲ። አሁን በኮንሶ የተፈጸመው መፈናቀልና እልቂት ምን አይነት ትርፍ ተገኘበት? ለሰፊው የዛ የኮንሶ ህዝብ ላምባገነኖቹ ስልጣን ላይ ለመቆየት ምናልባት የአንድ ቀን የሁለት ቀን የአንድ አመት የስድስት ወር እድሜ ቀጥሎላቸው ይሆናል። ነገር ግን ለዛ ህዝብ በዚህ ህዝብ ደም ስደት ስቃይ መከራ ምንድን ነው ለህዝቡ የተገኘው የሚለውን ያስረዱን ይገባል። ህዝብም ይህንን መጠየቅ አለበት። ፌዴራሊዝም እያለ የሚያላዝን ማራዘን ብቻ ሳይሆን ጥቅሙን አሳየ ማለት አለበት። ኑሮ መቀየሩን ማሳየት አለበት። በቋንቋ የሚመነገር በቋንቋ መስተዳደር በቋንቋ መገዛት ድህነትን ረሃብን ድንቁርናን ማስወገድ መቻሉን ማረጋገጫ መሰጠት አለበት። በጉራ ፈርዳ በክርስቲያኖችና በአማርኛ ተናጋሪዎች ላይ የተፈጸመው ኢሰብአዊ ጭፍጨፋ ማንን ጠቀመ? ከጽንፈኞችና ከዘረኞች በስተቀር። ይህንን ህዝብ በየዕለቱ ሊጋፈጣቸው ሊጠይቃቸው ይገባል። በማተከል ጉምዝ እየተፈጸመ ያለው ጭፍጨፋ ያመጣውን የህዝብ ጥቅም በአሃዝ በተደገፈ ማስረጃ ሊሰጠን የሚችል የመንግስት አካል አለን? የመንግስት ከተባለ አምባገነን ህዝብ አውዳሚ አገር አፍራሽ። ይህ ሁሉ የስርዓቱ የግፍ ምርት የሚያሳየው ይህ ስርዓት ህዝባዊ ዲሞክራሲያዊ ካለም ሆኖ ባሻገር ጸረ ሰው ጸረ ስብዕና ጸረ ሀገር ስርዓትነቱ ነው። በመሆኑም የኢትዮጵያ ህዝብ ይህንን ስርዓት ለነገ ይደር የማይለው አደገኛና ባስቸኳይ ሊያስወግደው የሚገባ ስርዓት ለመሆኑ ነው። ይህ ስርዓት የማንንም ብሔር ብሔረሰብ ጥቅም ለማስከበር የቆመ ሳይሆን ይህንን የቁጩ ህገ መንግስት ክልል እና ፌዴራሊዝም በማስቀጠል በስልጣን ላይ ለዘላለም ነመሆኑ የሚደረግ የፖለቲካ ቁማር ብቻ ነው። ይህንን የኢትዮጵያ ህዝብ ላለፉት 27 እና 30 ዓመት ተገዝቦታል። ዛሬ አሸጋግራችኋለሁ በሚለውም ኮሎኔል ላለፉት 2 እና 3 ዓመት የቀጠለው የከፋ መልኩ አገርና ህዝብ የማውደም ህዝብ የማልህየት ህዝብ የሰቆቃ ሰለባ ማድረግ ብቻ ነው። የኢትዮጵያ ህዝብ ይህንን የፖለቲካ ቁማር ተረድቶ ለዲሞክራሲ መብቱ መከበር፣ ለፍትህ መረጋገጥ፣ ለኢኮኖሚ ፍትሃዊነት፣ ለጾታ እኩልነት፣ የተሻለ ትምህርት፣ የጤና አገልግሎት፣ ለተሻለ ደሞዝ ክፍያ በፈለገበት የኢትዮጵያ ግዛት ተዘዋውሮ የመኖር ሀብት የማፍራት ትዳር መስሎ በሰላም የመኖር መብቱ መከበር አንድሮ መነሳትና በአንድነት ቆሞ መታገልና የትግሉ መፈክርም በግንባር ቀደምትነት የሀገሩን ሉዓላዊነት የራሱን ጥቅም ያስከበረና የዲሞክራሲ መብቱን የሚያስጠብቁ እንጂ የአምባገነኖችና የጽንፈኞች የስልጣን መክረሚያ የሚያዘምሩት እንዳይሆን መታገል አለበት። የኢትዮጵያ ህዝብ አጠቃላይ አጥብቆ ሊገነዘበው የሚገባና ማጋለጥም ያለበት ሀቅ እነዚህ ዘረኛና ከፋፋይ የክልልና በቋንቋ ላይ የተመሰረተ ፌዴራሊዝም አቀንቃኞች የኢትዮጵያን ብሔር ብሔረሰቦች የሚያስፈራሩበት ክልልና ፌዴራሊዝም ከፈረሰ ራስን በራስ ማስተዳደር መብታችን ይጠፋል። አሃዳዊነት ይመለሳል። በቋንቋ መናገር አትችልም። ነፍጠኛ ተመልሶ ይመጣል። ሃይማኖት ይካዳል። ያለ አንዳች ሀፍረት ህዝብን በውሸት ሲያደነቁሩት ኖረዋል። ሀቁ ግን ይህ የቁጩ ፌዴራሊዝም እና ህገ መንግስት ፈርሶ ህዝብ በስፋት የተወያይቶ መክሮ የህግ ባለሙያዎችን የሀገራችንን ባህል፣ ወግ፣ እምነት ያገናዘበ ህገ መንግስትን ከመሰረተ በኋላ በዛ መክሮ ባጸደቀው ህገ መንግስት መሰረት በመሰረተው አስተዳደራዊ ክልል ውስጥ በአንድ ኢትዮጵያዊ ስር የራሱን እድል በራሱ የመወሰን መብቱ አስጠብቆ የሚኖርበት በዛ በአስተዳደራዊ ክልል ስር ያለ ህዝብ ባህሉን ቋንቋውን እምነቱን በሙሉ በነጻነትና የሚያስተብርበት በብሔራዊ ደረጃም ለሀገራችን እድገት የግል ሚናቸውን የሚጫወቱበትን እድል የሚያመቻች እንጂ የሚገድብ ሊሆን አይችልም። ይህንን ደግሞ ጽፈኞች በሙሉ ጠንቅቀው ያውቁታል። ነገር ግን ይህ በተግባር ከተተረጎመ እነሱ ቦታ ስለማይኖራቸው ይህንን አጥብቀው ይቃወማሉ። ሌላው ማስፈራሪያ ደግሞ በአንድ ቋንቋ አንድ ሃይማኖት የሚሉት ነገር አለ። ይህ ኖሮ ያውቃል? ይህ ከእውነት የራቀ ነጭ ውሸት። የኢትዮጵያ ሕዝብ እምነትና ታሪክ በግሃድ ያጋለጣልን። ልብ በሉ፣ በኢትዮጵያ ውስጥ በየትኛው ዘመን ነው አንድ ሃይማኖት ብቻ ተብሎ ታወጀበት? በየትኛው ዘመን ነው አንድ ቋንቋ ብቻ ይነገር ተብሎ የታወጀበት? እንኳን ዛሬ ጥንት ዘመናት በኢትዮጵያ የተለያዩ የሃይማኖት እምነቶች ነበሩ፣ አሁንም አሉ። በርግጥ ምን ግዜም በስልጣን ላይ ያለው መንግስት ሃይማኖት ባህልና የፖለቲካ እምነቶች የበላይነቱን ይዘው የነበሩበት ዘመንና ግዜና ዘመን ነበሩ። በታሪክ ሀቅ ናቸው። ከዚህ ውጪ የሆኑት ባህሎችም ሆኑ ሃይማኖቶች በቂ ድጋፍ ወይም ደግሞ ዕውቅና ይሰጣቸው ነበር እንዳልነበረ ግልጽ ነበር። ይህንን ደግሞ በአደባባይ ታግለነዋል። በአደባባይ ተሰውተንለታል፣ ሞተንለታል። የሞትነትም ሀቅ ነው። የኢትዮጵያ ህዝብ ለሃይማኖት እኩልነቱ፣ ለጾታ እኩልነቱ፣ ለዲሞክራሲ መብቱ፣ ለፍትህ መረጋገጥ፣ ለፖለቲካና ለኢኮኖሚ ነጻነቱ ታግሏል። አሁንም እየታገለ ነው። የኢትዮጵያ ህዝብ እስካሁን ላልተመለሱ ጥያቄዎቹ ይታገላል እንጂ በትግሉ ያገኛቸውን መብቶቹን መልሶ ለማስረከብ እንዳልሆነ ጠላቶቹን ጠንቅቀው ያውቃሉ። ነገር ግን ለጽንፈኞችና ለተገንጣዮቹ ስልጣን ስለማትመች በእነሱ አንደበት አትነገርም። በመሆኑም የኢትዮጵያ ህዝብ በአጠቃላይ በጥንቃቄ ያስብበትና አጥብቆ ሊዋጋው የሚገባው ይህ አገር አፍራሽ ህዝብ አውዳሚ የሰላም ጠንቅና የህዝቦች የሰቆቃ ምንጭ የሆነን ቋንቋ ላይ የተመሰረተን ክልልና የቁጭ ፌዴራሊዝም ለማስወገድ በአንድነት ቆሞ መታገል እንዳለበት የኢትዮጵያ ህዝብ የሰቆቃ ድምፅ ከየጫካው፣ ከየጉድባው፣ ከየሸለቆው፣ ከየፈፋው ይጣራል። ለዚህ የደረሱልን ጥሪ መልስ እንስጥ። በሌለ ሀገር፣ በሌለ ህዝብ፣ በሌለ ታሪክ፣ በሌለ ወግ አንቱ እባላለሁ፣ አዋቂ እባላለሁ፣ ተቃዋሚ፣ ጸሐፊ፣ ተራኪ፣ ተንታኝ፣ ሊቅ፣ አክቲቪስት ወይም ደግሞ መሪ የሚባል አይኖርም። ይህ ሳይደረግ ቀርቶ የፈራነው ሁሉ ተከስቶ ሊሆን የሚችለውን እንዲህ ይሆናል ብለን አላም አልሰማንም ነበር ማለት ግን አይቻለም። ምክንያቱም ሊሆን የሚችለውን በግልጽ እያሳዩን ስለሆነ፣ ስለዚህ ሁሉም ኢትዮጵያዊ የዚህን በቋንቋ ላይ የተመሰረተን ክልል እና የቁጭ ፌዴራሊዝም የጽንፈኞች መብት አስጠባቂ የሆነን አገልጋይ ህገ መንግስት ጥሎ ህዝብ ያመነበት ፌደራሊዝም ፌደራል ስርዓት ህዝብ መክሮ ያጸደቀው ህገ መንግስትና ብሎም ህዝባዊና ዲሞክራሲያዊ ስርዓትን ለማምጣት ትግሉ ተጠናክሮ መቀጠል አለበት። ኢትዮጵያ የኢትዮጵያውያን በሙሉ እንጂ የአንድ ብሔር ወይም ደግሞ በአንድ ታሪካዊ አጋጣሚ የፖለቲካ ስልጣንን የተቆናጠጠ አምባገነን ወይም ደግሞ የባለ ተረኛ ነን ባዮች የግል ሀብት አይደለችም። ትግላችን በኢትዮጵያዊነት ዙሪያ ይጠናከር፣ ብሎም ሁሉን ላካተተ ግዛዊ ህዝባዊ የሽግግር መንግስት ምስረታ ትግላችን ይጠናከር። ኢትዮጵያ በልጆቿ የተጠናከረ ትግል ለዘላለም ትኖራለች።